تفلولت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል አራትና አምስትን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሀገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳይ ሁላችሁን ጠረገብሽ ተናገሪ አንቺ ሀገር እባክሽ ተጣሪ ከርተማ ጽንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምጥሽን ከፍ አርገሽ ተነሱ ተነሱ በይና ቀስቅሽ ጥሪያቸው እኛን አላፍ አርበኞችሽ ውስጥ ያስተኛሽ እስላም ክርስቲያን ባርነትን ጠልቶ ፋሽስትን ተጋፍጦ መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ሕዝብ ተምሳሌ ላረጉሽ በደንብ አጥንታቸው ደብላ አላስፋሽ እባክሽ ጥሪያቸው ድምፅሽን ከፍ አድርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ቆቅ ታደርግሽ እኛን ወራርም ቆራርጠው ከጉድጓድ የጣሉ የዓለምን ጥቁር ሕዝብ አንገት ቀን ያስባሉ እና አብርሃም እንደ ቦጫን በላይ ዘለቀ ባልቻ አባ ነፍሶ ሙሉ እንደታጠቀ ጩህና ተጣሪ ደጃች አህመድ ወንዱን ገረፉ ዱኪና ሀብተ ጊዮርጊስ ደናግሌ ከነዝናራቸው እንዳያዙ ጎራል የጣይቱ ያለ አዎ የጣይቱ ያለ ምዬ ምን ሊካሉላ አባ ነጋ ዘራ አይደረስ ብለሽ ጮይና ተጣሪ ኃይለ ማርያም ማሞ ባልቻ አባ ነፍሱን ድምጽሽን ከፍባለሽ አዎ ባክሽ ጥሪያቸው ያን ያላጸዷቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኖ አላገራት ወያኔ በሚል ስም ትግራይ ውስጥ መሽገው የባሪያውን ስርዓት ድጋሚ መልሰው እየጠፈነጉ ያንዱን እጅ ካንዱ አንገት እየደረፉ የሰው ልጅ እንደ ከብት አቤት አንቺ ሀገር ምን አይነት ሰው ፈጠርሽ? ወያኔ ልትሰይጣን ሰው በእሳት አጋይቶ የሚያሸት እንደዛ። እናንተ ፈጣሪ ምድሪቱ ምንድነው ዝምታሽ? አንገት ማቀርቀብ እኛ ለኛ አልሆንም። ሰማታት ይጠሩ እኛማ ዘረኞች ተልበውን ወኔያችን ተጋልጦ ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዬው ጋርዶን በዘር ተሸምሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናዊውን በጀርባችን አዝለን ደማችን ይፈሳል ጧትና ማታ በቁም ተቀጥቅጠን እናሙ ተናገሪ አንቺ አገር ከተማጸንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ በይና ቀስቅሽ ጥሪያቸው እኛን አላፍ አርበኞችሽ ውስጥ ያሰኛሽ።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ። ከትንሣኤ ጋር ከ15 ቀን በኋላ ስንገናኝ እንዴት የመጀመሪያውን ግንኙነት ከኢሃፓ ልጆች ጋር እንዳደረገ ይተርክልኝ ገባ። በየመሃሉ ጥያቄ ቢኖረኝም ተረባውን በመፍራት ቶሎ ቶሎ ማቋረጥ አልፈለግኩም። ግን እኔም አላ እንዴት ለምን ማለት ያልቀረም። የመጀመሪያውን የኢሃፓ ልጅ ለማግኘት 4 ኪሎ ከፓርላማ ፊት ለፊት አርበኞች ፎቅ አጠገብ በነበረው ዘውዲቱ ሆቴል መግቢያ ላይ ደረሱ። ገና ወዲያ ወዲህ እያልኩ ማየት እንደጀመርኩ ጸጉሩን ያጎፈረ መጠነኛ ቁመት ያለው ቀጭን ወጣት ከሆቴሉ ውስጥ ወጣና በተባለው ኮድ መሰረት ተገናኘን። አካባቢው ወደሚገኝ ግሮሰሪ ገብተን ለስረሳዘን ቁጫል ያባ የተቋቋመበትን ወቅት እና ዓላማዎቹን በእርጋታ አስረዳኝ። ከዚያም የተለያዩ እትሞች እንደሚወጡ ወረቀቶቹም በየጊዜው እንደሚደርሱኝ እንቅስቃሴው ፍጹም ህቡብ ስለሆነ ሚስጥር መጠበቅ ግዴታዬ እንደሆነ በመንግስት ሰዎች ላለመጋለጥ ከፍተኛ ጥንቃቄ ማድረግ እንዳለብኝ ከመጠጥ ከሐሺሽና መሰል አደገኛ ሱሶች ራሴን ማራቅ እንደሚጠበቅብኝ በአጽንኦት ነገረኝ። እሱ ይናገራል እኔ አዳምጣለሁ። እኔ የምሰራው በፓርቲው የወጣት ክንፍ ውስጥ እንደሆነ ነገረኝ። የምሰራበት እርከን ስላልተወሰነ እስከዚያው ድረስ እሱን ጨምሮ 4 ሆነን በሳምንት ለተወሰኑ ቀናት እንደምንገናኝ ነገረኝ። ከዚያን ቀን ጀምሮ ግን በራሴ ተነሳሽነት ወጣቶችን ያካተተ አንድ የጥናት ክበብ ከተቻለ ደግሞ ከላባደሮች አንድ ሌላ ቡድን መስርቼ ከ2-3 ወር ባለው ጊዜ ውስጥ ለአባልነት እንዳዘጋጃቸው መመሪያ መሰል ትዕዛዝ ሰጠኝ። በመጨረሻ ሱሪው ጀርባ ወሽቆት የነበረውን የኢሃፓን የተለያዩ የጋዜጣ ቅጾች ተቀብየው ከጥቂት ቀን በኋላ 6 ኪሎ መዳንያልን በተፈስተን አጠገብ ለመገናኘት ተከታተን ተለያየን። የስራ ትርሽኝና የኢሃፓ ህግጋትን በተነገረኝ በዚያ ቀን ከ4 ኪሎ ወደ ቤቴ የተመለስኩት በግሬ ነበር። በትልቅነትና በኃላፊነት ስሜት ለድርጅቱ በተመለመልኩበት ቀን የነበረኝን አዲስ ሰርተኛ እንደተላበስኩ እጄን ወደ ኋላዬ አድርጌ መንገዱን ተያዝኩት። ምን እያሰብክ ነበር? እነምን ለጥናት ክበብ እንደምመለመል እያሰብኩ ነበር። ዘመቻ የማይመለከታቸውን አቋርጠው የተመለሱትንና ያልተመለሱትን ሁሉ አሰብኳቸው። የሰፈር ጓደኞቼን በአእምሮዬ ሳልኳቸው፣ ዘመዶቼን በልቦናዬ መዘንኳቸው፣ የትምህርት ቤት ጓደኞቼን አለምኳቸው፣ የማውቃቸውን 2 ላባደሮችም እንዲሁ። ከወታደሮች ደግሞ የአጎቴ ልጅ ተስፋዬ ያስተዋወቀኝ ወታደሮችን አንድ ባንድ ማስታወስ ጀመርኩ። አቤት አደባባይ አካባቢ ስደርስ ሰልማይሉት ቅሸት ውስጥ ገባው። በሐሳቤ የመጡት ሁሉ የኢሃፓ አባል ሆነው ታዩኝ። እነሱም በተራቸው በመቶ የሚቆጠሩ ሰዎችን መልምለው መስቀል አደባባይ፣ ኦሊምፒያ፣ ወሎ ሰፈር፣ ቦሌ፣ ባምቢስ፣ ወራይ መሻለኪያ በእኛ አባላት ሲጥለቀለቅ አለምኩ። እኔ ግን ቅዠት አልነበረም። አንድ አመት ባልሞላ ጊዜ ውስጥ አካባቢው በኢሃፓ አባላት ተጥለቀለቀ። ዋናው ምስጢር ግን ለአባላቱ ብዛት መነሻው እኔ አለመሆኔ ነው። በተጨማሪ ያሰብኳቸው ልጆች ሁሉም አባል አለመሆናቸው ነው። ከዚያም በላይ የኔ የምልመላ ድርሻ እዚህ ግባ የሚባል አልነበረም። አይዞህ፣ እኔ ደርግ መርማሪ አይደለሁም፣ ሰው አልመለመልኩም ልትለኝ ነው? ስራ አስጠብቅ እሺ። በአንተ ቤት አሽሙር መናገርህ ነው። በመጀመሪያ ኮሚቴ ውስጥ ስብሰባ እናደርግ የነበረው 2 ቤት ውስጥ ነበር። የመጀመሪያው 6 ኪሎ ተፈሪ መኮንን ትምህርት ቤት አጠገብ የነበረ ግቢ ሲሆን፣ ሁለተኛው ደግሞ 4 ኪሎ አጼ ምኒልክ አንደኛ ደረጃ ትምህርት ቤት አጠገብ የሚገኝ መኖሪያ ቤት ነበር። አሁን በምትኩ የፈተናዎች ድርጅት ፎቅ ተሰርቶበታል። እዚያ ከነበሩት የሰርቪስ ቤት መካከል አንዷ ክፍል ውስጥ እንገናኝ ነበር። የኮሚቴው አባላት በተወሰነ ክልል የኢሃፓን የወጣት ሊግ ለማዋቀር ኃላፊነት የተሰጣቸው ወጣቶች ነበሩ። ሁሉም ቢያንስ በትምህርት የሚበልጡኝ ይመስለኛል። ሰፈራችን ከተለያየ ከፍተኛ ነበር። ለምሳሌ ኋላም አብረን እየሰራ ነው አንዱ የካዛንቺስ ልጅ ሲሆን፣ ሌላው ደግሞ ወደ ፖስታ ቤት አካባቢ የነበረ ይመስለኛል። እኔ የኦሊምፒያ ልጅ ነኝ። ዋናው ስራችን የኢሃፓን የወጣት መዋቅር በየሰፈራችን መዘርጋት ስለነበር፣ በውይይታችን ወቅት በየርከኑ የሚዘረጉትን የድርጅቱን መዋቅሮች ለማወቅ ቻልኩ። ለመጀመሪያ ጊዜ የኢሃፓን መዋቅር የተረዳሁት እዚሁ ስም የሌለው ኮሚቴ ውስጥ ሆኜ ነው። አዲስ ስለነበርኩ እንደ መስሪያ ቤት ውይይት ማስታወሻ እጽፍ ነበር። ሰሎም ብቤ እንድቀጥ ጸሐፊው ሲነግረኝ ደንግጬ እዛው በውጫጭቄ ጣልኩት። እሱ የፈለገው ግን ለቤቴ ከሄድኩ በኋላ እንድቀደው ነበር። የምትገርም ሰው ነህ። ሌላስ ምን ተማርክ? እዚያ ኮሚቴ ውስጥ የሰራሁት ለሁለት ወራት ያህል ይመስለኛል። በርካታ ነገሮችም ተምሬያለሁ። መሰረታዊ የሆነ የድርጅቱን መዋቅር፣ አዲስ አባላት በምን መስፈርት እንደሚመለመሉ፣ ወደሚኖሩበት ቀበሌ እንዴት በኮድ አማካኝነት መተላለፍ እንዳለባቸው፣ ዋነኛ የኢሃፓ ዲሲፕሊኖች፣ የድርጅቱ ጋዜጦችና መልእክቶች እንዴት እንደሚሰራጩ፣ ከደህንነቶችና ከተቀናቃኝ ፓርቲ አባላት እይታ እንዴት ራሳችንን መጠበቅ እንዳለብን፣ አብረን ከምንሰራቸው አባላት ውጭ ስለሌሎች ማወቅ እንደሌለብን፣ በተለያየ ሙያ ያሉ በተለይ ለአባደሮችና ወታደሮችን ወደ ድርጅቱ ለማስገባት ትኩረት መስጠትንና በእያንዳንዱ ቀበሌና ትምህርት ቤት ተማሪዎችና ሴቶች ማህበራት እንዴት ማቋቋም እንዳለብን ሁሉ አውቃለሁ ተወያይተንባቸዋል። ወረቀት አስፈጽሙም ወረቀት ማፈተን ያን ያልተጀመረም ትንሽ ቆይቶ ነው የተጀመረው። የማርክሲዝም አይነት ጥናት በመደበኛነት አናካሂድም። ሆኖም የኛን ድርጅት ይቃወማሉ ከሚባሉት በተለይ የመይሶን ቡድን የሚከተለው የትግል መስመር ለጥቂት ሳምንት የመወያያ ርዕሶቻችን ነበሩ። የውይይታችን መነሻ የድርጅቱ ጋዜጦች ነበሩ። ተቃዋሚዎቻችንን በጠራትነት ፈርጀን አልተከራከርንባቸውም። ለዚያ የሚያግዙ የተለያዩ ጽሑፎች በየጊዜው ይታደልን ነበር። በተጨማሪ ከኮሚቴው ጸሐፊ ወይም ከሌሎች የሌላ ድርጅቶች ህቡ ጋዜጦች በብዛት ይመጡ ነበር። ለአባላት ብቻ የሚታደለው ቀይ ኮከብ፣ የዋናው ፓርቲያችን ዴሞክራሲያ፣ የላባደሮች ማህበር የነበረው ኢላማ ጋዜጣ፣ ህዝባዊ አመት የሚባለው ጋዜጣና የመይሶኖች ልሳን በኮሚቴው በኩል ይደርሰኝ ነበር። እስቲ እዚህ ኮሚቴ ውስጥ እያለ የሰራችሁትን ተጨባጭ የሆነ ስራ ንገረኝ። በዚህ ኮሚቴ ውስጥ እያለው በተግባር የተፈተንኩት አንድ ጊዜ ነው። አንድ ቀን ጸሐፊያችን በርካታ የድርጅቱ ጋዜጦች በአዲስ አበባ አካባቢ ላሉ ከተሞች ለማዳረስ እንደሚፈለግ ነገረን። በተለያየ ምክንያት ሳንሰራጩ የዘገዩ ይመስለኛል። ወደ የትኛው ከተማ ለመሄድ እንደምንፈልግ ጠየቀን። የትም ብንሄድ ችግር እንደሌለብን ሁላችንም ተናገርን። በመጨረሻ እኔ ደብረ ዘይት እንድሄድ ተወሰነ። ከደብረ ዘይቱ ልጅ ጋር የሚያገናኘኝ ኮድ ተሰጠኝ። በጣም የከተማ ልጅ እንዳልመስል ስለተነገረኝ ሸራጫማ፣ ጉልበቱ ላይ የተቀደደ ሱሪና ቆሸሽ ያለ ኮፍያ አድርጌ ነበር። አነሳስበው የተጋነነ አለባበስ ነበር። እንግዲህ ይህንን ቅሽምና አንድ ልትለው ትችላለህ። ጋዜጦቹን እይዝበታለሁ ብዬ ከቤት ያመጣሁት አነስተኛ የጨርቅ ቦርሳ ሊበቃ አልቻለም። ብዙ ተንከራትቼ ትንሽ የእህል ቁምጣ ከረጢት ገዛው። ከዛም በሉንቺና ደብረ ዘይት 5 ሰዓት አካባቢ ደረስኩ። የቀጠሮዬ ሰዓት 7 ሰዓት ላይ ስለነበር 2 ሰዓት ሙሉ የት እንደምቆይ ግራ ገባኝ። ድንገት ገበያ ገበያ እያለ የሚጠራ ባለገር ይሰማ እዚያው ሄድኩ። ቀኑ ቅዳሜ ይመስለኛል። የደብረ ዘይት ገበያ ሞቅ ብሏል። ከረጢቴን አንዴ በእጄ እያንጠለጠልኩ ሲደግመኝ ደግሞ ጀርባዬ ላይ አድርጌ ገበያውን እንደ ጅል 2 ጊዜ ዞርኩት። ይህንንም ከፈለክ ቅሽምና 2 በለው። ምን 2 ትላለህ? ለ7 ሰዓት ቀጠሮ 5 ሰዓት መድረስን እንደ ቅሽምና መሽቆጠርከው? እንኳን ደግ አደረኩ። በመጨረሻ ገበያ ዙሪያ ጊዜያዊ ሻይ ቤቶች አንዱ ውስጥ ገባውና ሻይ በዳቦ አዝዤ ለአንድ ሰዓት ያህል ቁጭ አልኩ። አቤት የሰዓቱ አረዛዘም! የሻይ ቤቷ ባለቤት ከሚገባው በላይ በመቀመጤ ግር ብሏታል። ሰው እየጠበክ ነው ስትለይ፣ ወንድሜን እየጠበኩ ነው አልኳት። ሲያቀብጠኝ ከገጠር ነው ስላት፣ ከየት ገጠር አትለኝም መሰለ። የደብረ ዘይትን ገጠሮችን ይቅርና የከተማ ቀበሌዎቹን እንኳን ስለማላውቅ ፍጥጥ እየቀረው፣ ቅሽምና 10 ሳይሆን አይቀርም። እናስ ምን አልካት? ለጠየቀችኝ መልስ ሳልሰጣት እንዲያውም ያውና መጣ ብዬ የሌለውንና ያልመጣውን ወንድሜን ወደ ገበያው መሃል በእጄ እየጠቆም ሂሳቤን ከፍዬ ከረጢቴን አንጠልጥዬ ሩጫዬን አስነካሁት። የፈለገ ቀሽም ቢሆንም የአራዳ ልጅነቴን እንዳትረሳ። ይሁንልህ፣ ቀጥል። ከዚያም ወደ ቀጠሮዬ ወደ መናኸሪያ ተመልሼ ሄድኩ። የቀጠሮዬ ሰዓት ያኔም አልደረሰም። እንደገና አንድ ጠላ ቤት ቆይቼ ሰዓቱ ሲቃረብ ተነስቼ ወጣሁ። ልጁን ስጠብቅ 1 ሁለት ሶስት አራት አምስት ደቂቃዎች አለፉ። በርካታ የምጠረጥራቸው ወጣቶች ባጠገብ ያልፋሉ። ግን አተኩሮ ያየኝ ሰው እንኳን ነበረም። ቢጨንቀኝ ከነበርኩበት ራቅ ብዬ ቆምኩ። ምንም ውጤት አልነበረውም። አዲስ አበባ ቢሆን ያን ያህል አልጠብቅም ነበር። ወረቀቱን ተሸክሜ መመለስ አደጋ ያመጣል የሚል ፍራቻ ብቻ ሳይሆን ተልእኮዬ አልተሳካም የሚል ዜና ይዤ ብመለስ ሽንፈት ስለመሰለኝ ሌላ ተጨማሪ ደቂቃዎች ጠበቅኩት። ልጁ ቀርቷል። በመጨረሻ ከዚያ በላይ መጠበቅ እንደሌለብኝ ሲገባኝ ወደ አዲስ አበባ የሚጓዘውን ሊሆን ችና እስኪሞላ መኪና ውስጥ ገብቼ ቁጭ አልኩ። ወረቀቱን ይዞ መመለስ እንደ ሽንፈት ሳልቆጥረው አልቀረውም። ስለዚህ የሆነ ሌላ ዘዴ ማሰብ ጀመርኩ። ስተኛው ቅሽምና ነው እንጃልህ፣ ያንተን ቅሽምና ስቆጥር አልውልም። ደብረ ዘይት ውስጥ የማውቀው ሰው የለም። ሆኖም የአባቴ ባለቤት የቅርብ ዘመድ የዱከም ነዋሪ ናቸው። በሆነ ምክንያት ቤታቸው ሄጃለሁ። ብዙም ሳላመዛዝን በጋሪ ተሳፍሬ ዱከም ደረስኩ። ወረቀቱን ከጀርባዬ ላይ ሳወርድና ሳወጣ ተሸክሜ ወዲያ ወዲህ ስል ደክሞኝ ስለነበር ያኔ ወዛደር በሚባል የቀን ሰራተኛ አሸክሜ የቤታቸው ደረስኩ። ሴትየዋ በደንብ አላወቁኝም። የዘመዳቸውን ስም ጠርቼ ከዚህ በፊት አንዴ መምጣቴን ስነግራቸው ትዝ አላቸው። በፍጹም ፍቅር ቤት አስገብተው እንጀራ በርጎ አቅርበው በአንድ አራተኛ አማርኛ በሶስት አራተኛ ኦሮምኛ እያወሩ ጋበዙኝ። አብሯቸው የሚኖር አንድ ወጣት ልጅ በአስተርጓሚነት እየረዳኝ የፈጠራ ታሪኬን ነገርኳቸው። ምን አልካቸው? በእግዚአብሔር አስተማሪ ከአዲስ አበባ ተቀይሮ ደብረ ዘይት እንደተመደበ ቤቱ የነበረውን ማስተማሪያ ወረቀቶች አምጣልኝ እንዳለኝ፣ ዱካን ቀጥሮኝ እንደቀረ፣ ወደ አዲስ አበባ ተሸክሜ መሄድ እንዳልፈለኩ፣ ነገ ከነገ ወዲያ እሱ ወይም ራሴ እንደምንመጣ እስከዚያው እንዲያስቀምጡልኝ ነው ያልኳቸው። ይህ ለእሳቸው የመጨረሻው ቀላልና ልመናም የማያስፈልገው ትብብር ነበር። አይት እንዳይበላው ብለው በራሳቸው ሐሳብ የከረጢቱን ጫፍ በገመድ አስረን ግድግዳ ላይ ሰቀልነው። ይህም ሌላው ቅሽምና ሊሆን ይችላል። ከት ብዬ ስስቅ አያስቅም አለና ቀጠለ። ቡናን ጠጥቼ በቀረችኝ የመጨረሻ ብር ተሳፍሬ አዲስ አበባ ረፋዱ ላይ ገባው። ከጸሐፌ ጋር ስንገናኝ ዝርዝሩን ነገርኩት። ኦኦሊል ምንም አልቀረው። የአእምሮ ህመምተኛ ሳልመስለው አልቀረውም። ያሳምነኝ ሞከረ። እኔ ደግሞ ልጆቹ ሳይደርሳቸው እንዳይቀር ከመፈለግ አንፃር እንዳደረግኩት ላስረዳው ሞከርኩ። በተጨማሪም ወደ አዲስ አበባ ተሸክሜ መምጣት ለደህንነት የሚያስከድድ መሆኑን አስረዳሁት። እዛው የመጣልኝ ሐሳብ ነው። ምንም ሊገባው አልቻለም፣ እንዲገባውም አልፈለገም። በውስጤ ቀሽም ኢህአፓ እንደሆንኩ አውቄዋለሁ። ቀሽም ብቻ? የሚገርመው እንዴት አንተን እንደመለመሉ ነው። እሺ መጨረሻው እንዴት ሆነ? እዛው እንደተንጠለጠለ ቀረ አልኩት በሳቅ እየተንፈራፈርኩ። ለምንድን ነው የሚቀረው? ወሬኛ አለ። ከሶስት ወይም አራት ቀን በኋላ እንደገና ሌላ ኮት ተሰርቶ ታንጠለጠልኩባት ቦታ አውርደህ ለልጁ አስረክብ አይነት ትዕዛዝ ተቀብዬ ዱከም ሄድኩ። እንደተሰቀለች አገኘኋት። የአባ የአባ ቲሸርት የነበረችው ከረጢቴ ጭስጭስ ብላ ጠበቀችኝ። የተለመደውን እርጎ ጠጥቼ እማማን ተሰናብቼ ወጣሁ። በቀጠሮው መሰረት ቁመናው ሰራተኛ ከሚመስል ሰው ጋር ተገናኝቼ አስረከብኩት። ከቀናት በፊት ሳላገኘው የቀረው ሰው ይሁን አይሁን አልጠየኩትም። እሱም ስለ ጉዳዩ ሳያነሳ ተለያየን። ከዚያ በኋላ ይሄ ነው የሚባል ተልእኮ አልነበረኝም። ከብዙ ሳምንት በኋላ መደበኛ ስራዬ በመስቀል አደባባይና አካባቢው እንደሚሆን ተነገረኝ። የምገናኝበትን የሚስጥር ኮድ ሰጥቶኝ ለመጨረሻ ጊዜ ከኮሚቴው ተለየው። የተመደብኩት ከባምቢስ ጀምሮ ወሎ ሰፈር መሽዋልቂያና አካባቢ በሚገኝ የኢህአፓ አዲስ ሬጅም ውስጥ ነበር። ያ ኮሚቴ ምን ሆነ? ይፍረስ አይፍረስ አላውቅም። ከሁለት ዓመት በኋላ የዚያ ኮሚቴ አባላት በሙሉ የተገደሉ ይመስለኛል። እርግጠኛ የሆንኩት ግን የመስገበንና የባዩን ብቻ ነው። በእርግጥ ከሁለቱም ጋር ከአንድ ዓመት በኋላ ለሌላ የድርጅቱ ሥራ ተገናኝተን ሰርተናል። የባለመነጽሩን የመስገበን ሞት የሰማሁት ወይን ቤት ታስሬ በነበረበት ወቅት ነው። የባዩን ግን ከተፈታው ከብዙ ዓመት በኋላ ሰማሁ። ነፍሳችሁን በገነት ጓደኞቼ። ሳይ በሐሳብ ነጎደ። እየቀለድኩ ለማረሳሳት ሞከርኩ። ገና ብዙ ያወራኛል የምለው ሰው ካሁኑ ሐሳብ ከገባው ስለሌላው ማለት ሲያወራኝ እንዴት ሊሆን ነው ብዬ ስጋት ገባኝ። ያም ማለያ እያለቀሰም ቢሆን ሊቀጥል ግድ ነው ብዬ ወሰንኩ። በሰቁሰል እንጨት ቢሆንም ስለ ሁለቱ ልጆች ትንሽ እንዲነግረኝ ጠየቅኩት። የቱንም ከየቱ ላበላልጥልህ አልችልም። ሁለቱም ብሩህ አእምሮ የነበራቸው ልጆች ናቸው። የብስለታቸውን መጠን ያወቅኩት ገና ከመጀመሪያው አብረን ስለሰራን ነበር። ያን ጊዜ ትግሉ አልከረረም። ከበላይ የሚላኩልን የድርጅቱ መመሪያዎች ላይ የተረጋጋ ውይይት የምናደርግበት ወቅት ነበር። በዚያ ደጋ የወጣትነት ዕድሜያቸው የሚሰጡት ትንታኔ ከነሱ የሚወጣ አይመስልም። በኋላም ተሰማሁት ሁለቱም ዩኒቨርሲቲ እንኳ አልገቡም። ስለዚህ ከኔ ብዙም አይበልጡም። እነሱ ሲናገሩ የኔ ሥራ እንደ ጦጣ መኩለጭለጭ ነበር። ራሴን ማሳነሴ አይደለም፣ ከልቤ ነው ምልህ። የግል ጸባያቸውም እንዲሁ የሚገርም ነው። ለአንተ ተረ ነገር ቢሆንም እኔ ግን ከአእምሮዬ የማይጠፋ አጋጣሚ ልንገርህ። ስብሰባ ለማድረግ ቸርችል ጎዳና የአባቴ እህት በታታ ቤት ማደር ነበረብን። አክስቴ የመጀመሪያ ልጇ ስለሞተባት ቤቷ ያስጠላታል። አንዳንዴ ሌላው ልጇ ጋሽ ብርሃኑ ቤት አለበለዚያም ዘመድ ቤት ሄዳ ሁለት ሶስት ቀን ስለምትቆይ ቤቷን ለስብሰባ እንጠቀምበት ነበር። ታዲያን ዕለት እስከ ምሽቱ ሶስት ሰዓት ከተሰበሰብን በኋላ በጣም ራበኝ። ቤት ውስጥ ምግብ ብፈልግ የበሰለ ምግብ አጣሁ። ቀን ላይ ቤቴ ስላልገባሁና ፍራንክም ስላልተረፈኝ ሳልበላ ነው የዋልኩት። በመጨረሻ ረሃቡ ሲጠናብኝ ለጀማው አባላት ምሳ እንዳልበላሁ ነገርኳቸውና መፍትሄ ጠየቅኩ። ኪሳችን ውስጥ ያለውን አዋጥተን ውጭ በልቼ እንድመለስ መላ ተበጀ። የሁላችንም ሲደመር ሁለት ብር ባይሞላም ለኔ ስለሚበቃ ለመሄድ ተዘጋጀው። እኔም እኮ ምሳ አልበላሁም፣ አብረን እንሂድ አለ ባዩ። ይህን ጊዜ መዝገበም እኔም እኮ አንድ ምሳ ለሶስት ሆነን የበላሁት ስብሰባውን አረብሽም ብዬ እንጂ ረሃብ ጀምሮኛል፣ አይመከርህ። ሁላችንም በሳቅ አለቅ። የተሰበሰበው ሳንቲም ይዤ ወጣሁና በብዛት ዳቦና ሙዝ ገዝቼ ተመለስኩ። በውሃ እያማ ግን ሆዳችን እስኪወጠር በላን። ስብሰባችንም እኩለ ሌሊት ላይ ተጠናቀቀ። ሳይ ይህን ብሎ እንደጨረሰ ፈገግ አለ። ቃለ መጠይቄን እዚያው ላይ ያቆምኩ። ወደ ሌላ የግል ጉዳያችን ገብተን ስናወራ ቆይተን ተለያየን።
ክፍል አምስት የህቦ ህይወት። በሚቀጥለው ቀጠሮችን ስለ ድርጅታቸው ምስጢራዊ አሰራር የራሱን ተሞክሮ በምሳሌ እያስደገፈ እንዲነግረኝ ነበር የፈለግኩት። ኢህአፓ አንድ ድርጅት ብቻ አልነበረም። ኢህአፓ ከሙላ ጉድል በራሳቸው የሚተዳደሩና ንጻ የነበሩ ሌሎች ድርጅቶችንም ያቀፈ ነው። አወቃቀሩ በሙያ በእድሜ በጾታና በተሳትፎ ደረጃ የሚመስል ነገር አለው። የወንነው ፓርቲ፣ የወጣቶች ሊግ፣ የላባደሮች ክንፍ፣ የጥቃት መከላከያ በተለምዶ ስኳድ፣ መዋቅር፣ የዴሞክራቶች ማለትም የደጋፊዎች መዋቅር፣ የታዳጊ ህፃናት፣ የወጣቶች ማህበር፣ የሴቶች ማህበርና የቤተሰብ ሸንጎ ነበሩ። ወደ መጨረሻው አካባቢ የኡታ ኮሚቴ የሚባልም ተመስርቶ ነበር። እነዚህ ሁሉ መዋቅሮች በደንብ ተደራጅተው ይሰሩ ነበር። የታዳጊ ልጆቹ፣ የቤተሰብ ሸንጎ፣ የዲሞክራቶችና የኡታ ኮሚቴዎች በየሰፈሩ በየቀበሌው የተዋቀሩ ናቸው። ሌሎቹ ግን ከህዋስ እስከ ማዕከላዊ ኮሚቴ ተደራጁ ነበሩ። የሁሉም መዋቅር ተመሳሳይ ነው። ለምሳሌ እኛ የነበርንበት የኢሃወሊ የኢትዮጵያ ህዝብ አብዮታዊ ወጣት ሊግ መዋቅር የዋናው ፓርቲና የሌሎችም መዋቅር ግልባጭ ነው። እስቲ ባጭሩ ያንዱን ክንፍ መዋቅር ንገረኝ። ሁለት ሶስት ክፍለ ሀገሮችን አንድ ላይ በማድረግ ኢትዮጵያን በአራት በይነ ቀጠና በመከፋፈል ነው የኢሃፓ መዋቅር የተዘረጋው። አዲስ አበባ ደግሞ እንደ አንድ በይነ ቀጠና ተወስዳ መጀመሪያ በአራት በኋላ በአምስት ዞኖች ተከፋፍላ ነበር። ያንድ ዞን ስፋት ምናልባት አሁን ክፍለ ከተማ ከሚባለው ጋር በመጠኑ ሳይቀራረብ አይቀርም። እያንዳንዱ ዞን በስሩ 3-4 ሰብ ዞኖች አሉት። የሰብ ዞን ስፋት በአሁን ወቅት ወረዳ ከሚባለው ጋር አቻ ሊሆን ይችላል። የሰብ ዞን አባላት በስራቸው የሚቋቋሙትን ሪጅኖች 3 ወይም 4 በጸሐፊነት ይመራሉ። እያንዳንዱ ሪጅን በዚያን ጊዜ በነበረው የመንግስት መዋቅር ከፍተኛ ከሚባለው ጋር አቻ ነው። በአዲስ አበባ ወደ 25 የሚሆኑ ሪጅኖች ነበሩ። አንድ ሪጅን ከ10 ያላነሱ ቀበሌዎችን በስሩ ይይዛል። በአንድ ሪጅን ስር 3 ወይም 4 ሰብ ሪጅኖች አሉ። አንድ ሰብ ሪጅን ቢያንስ 3 ቀበሌዎችን ይይዛል። የሰብ ሪጅን አባላት መሰረታዊ ቤዚክ የሚባለውን ኮሚቴ ወክለው የሚመጡ ናቸው። በዚህ ኮሚቴ በአንድ ቀበሌ ውስጥ የሚከናወኑት እንቅስቃሴዎች በሙሉ የሚመራና የሚቆጣጠር አካል ነው። ከአራት ያላነሱ አባላት ይኖሩታል። በቤዚኮች ስር ሰብ ቤዚክ የሚባሉ አሉ። ሰብ ቤዚኮች በአንድ ቀበሌ ውስጥ በብዛት ሲኖሩ ቢያንስ ከአራት በላይ በቤዚክ ኮሚቴ ስር በመሆን የሚዋቀሩ ናቸው። ሌሎች ህዋሶች ከሰብ ቤዚክ ስር የመጨረሻው አካል ናቸው። የሴሎች ብዛት አይታወቅም። ከቀበሌ እንደ አባላት ብዛት ይለያያል። እኔ እስከማውቀው ድረስ በአብዛኛው ቀበሌ እስከ 10 ይደርሳሉ። አንድ ሴል ከሶስት የማያንሱ ከአምስት የማይበልጡ አባላት ይኖረዋል። እስቲ ስለሰራህበት መዋቅር ንገረኝ። የኛ የመዋቅር ክልል በዚያን ጊዜ በደርግ መዋቅር ከፍተኛ 18 የሚባለው ነበር። ክልሉን ማወቅ ከፈለግ ከባምቢስ ድልድይ ጫፍ ተነስና ግራህን ይዘህ ወደ መስቀል አደባባይ ተከተለኝ። ከዚያም ወደ ቅዱስ ዮሴፍ ትምህርት ቤት ታጠፍ። መሿለኪያን አልፈህ ቁልቁል ውረድ። ግሎባል ሆቴልንም አልፈህ ሂድ። የጎተራን ድልድይ ሳትሻገር ወደ ግራ በመታጠፍ ወደ ኦሊምፒያ የሚሄደውን አስፋልት ይዘህ ሂድ። ውስጡን ወደ ወሎ ሰፈር አቅና። ከዚያም ወሎ ሰፈርን በስተቀኝ በመተው አስፋልቱን ከተሻገርክ የቡልቡላ ወንዝን ታገኛለህ። ወንዙን ተከትለ ከሄድ ባምቢስ ሱፐርማርኬት እንደገና ተመልሰ ትደርሳለህ። በዚያ ክልል መዋቅር ውስጥ ነው የሰራሁት። በዚያ ሪጅን ወደ 10 የሚሆኑ ቀበሌዎች ነበሩ። ካልተሳሳትኩ ቀበሌ 06 07 15 17 18 27 35 36 እና 41 የነበሩ ይመስለኛል። በሰብ ዞኑ ስር 3 ሪጅኖች በኋላ 4 የነበሩ ሲሆን የኛ ሪጅን አንደኛው ነው። በ2005 በወጣቱ ሊክስር በነበርኩበት ወቅት ከሞላ ጎደል እዚያው ነበርኩ። እኔ ከመግባቴ በፊት በዚህ ክልል የተወሰኑ አባላት ነበሩ። ሆኖም ግንኙነታቸው በትክክለኛው መዋቅር ስር አልነበረም። ግማሹ ሌላ አካባቢ ይሰራል፣ ቀሪው ደግሞ በተናጠል አንድ ለአንድ ግንኙነት ፈጥሮ ቆይቷል። ሌሎችም ባልተሟሉ ሴሎች ውስጥ ነበሩ። ስለዚህ የኛ ስራ ይህን የተበታተነ ኃይል በመዋቅሩ መሰረት ማደራጀት ነበር። ወቅቱ ዘመቻ ጥለው የመጡ ተማሪዎች ተመልሰው እንዲሄዱ የምህረት አዋጅ የወጣበት ወቅት ነበር። አለመረጋጋቱ አዳዲስ አባላትን እንደ ልብ ለመመልመል የሚያስችል አልነበረም። በጥናብ ክበብ ውስጥ የነበሩ ዘማች ተማሪዎች የተወሰኑት ቤተሰብ ተመለሱ እያለ ስለሚያስገድዳቸው በምልመላ ላይ ከፍተኛ እንቅፋት ሆኖብን ነበር። ስለዚህ ላይ በ1968 የመጀመሪያው ወራት በዚያ ክልል አንድም ቀበሌ ውስጥ የኢህአፓ የወጣት ክንፍ የተሟላ የአባላት ሴል መሰረታዊ ድርጅት አልነበረም። ቆየት ብለን ራሳችንን መመልመል ጀመርን። አባላት እየበዙ የመጡት በአካባቢያችን ያሉ ልጆች በሚያደርጉት ጥረት ብቻ ሳይሆን በእኛ ክልል ነዋሪ የሆኑ ግን ከተለያየ ዞን የተመለመሉ ይላኩልን ስለነበረም ነው። የምልመላ መስፈርታችሁ ምንድነው? ምን ታደርቀኛለህ? እሱንማ ባለፈው እንዴት እንደተመለመልኩ ነግሬህ የለ? ለጥናት ክበብ ማለቴ ነው። ስከራም ሐሽሻም ተደባዳቢና ምስጢር የማይጠብቅ ቀዳዳ ኢህአፓ ቤት አይገባም። ከዚያ በተረፈ የወጣት ክንፍ ውስጥ እንደ ህግ የእድሜ ጣሪያው ከ15 ዓመት በላይ ነው። በተግባር ግን 17 ዓመት የሚሆናቸው የሁለተኛ ደረጃ ትምህርት ቤትና ከዚያ በላይ የሆኑ ናቸው። የጥናት ክበብ አባል መጠጥ የማይጠጣ ነው? የሚቀማምስ ከሆነ ችግር የለውም። አብዛኛው ወጣት ስለሆነ መቅመሱ አይቀርም። ሆኖም ከተመለመለ በኋላ መስከር የሚባል አይታሰብም። ሰካራም፣ ሐሺሻም፣ ጆሊ፣ የሰፈር ጉልቤ፣ የሰፈር አውደልዳይ፣ የልጃገረድ እጅ ጠምዛዥ እኛ ቤት የለም አልኩህ። እየቀለድክ ነው? ምን እቀልዳለሁ? ይህን አልሰማህም? የኢህአፓ መፈጠር እኮ በወጣቶች የእርስ በርስ ግንኙነት ከህብረተሰቡ ጋር የነበራቸውን ትስስርና በተናጠልም በሰጥናቸው ላይ ከፍተኛ ተጽዕኖ አሳድሯል። ከኢህአፓ በፊት የነበሩት ጆሊ ጃኪዝም፣ አደንዛዥ እጽ መውሰድ፣ የቡድን ጸቦች፣ የፓርቲ ጭፈራ፣ ልጃገረዶችን ማሳደድና ማስገደድ የመሳሰሉት እንደ ጉም በነው ጠፍተዋል። ምናልባት አጋንኛ ይሆናል። የተለየው ነገር የኢህአፓ ውስጥ ያልገቡ ወጣቶች ሁኔታ ነበር። እኛ መሀል ሰፋሪዎች ነው የምንላቸው። ብዙዎቹ ከቤታቸው ወይም ከሰፈራቸው ሳይወጡ ትምህርታቸው ላይ ያተኩራሉ። የቤተሰብ ቁጥጥር ላላ የሚልላቸው ግን ጠላ ቤትና ጠጅ ቤትም ሊውሉ ይችላሉ። ከደህንነቶችና ከቀበሌዎች ትኩረት ውጭ የሚያደርጋቸው አማራጭ ይኸው ነው። ቀበሌዎች በጣም የቤት ልጆች የሆኑትና ጠጪ ልጆች ላይ አያተኩሩም ነበር። ጫት ቃሚስ አልነበረም። ጫት ይቃማል። የሚቀሙት ግን እንደ መደበኛ ስራቸው ሲያኝቁ አይውሉም። ከኢህአፓ በፊትም ቢሆን በወጣቱ መሃል በተለይ በአዲስ አበባ ጫት በስፋት የሚታወቅ አልነበረም። በጣም አልፎ አልፎ ለጥናት የሚቀሙ ልጆች ነበሩ። እኔም ማወራ ስለ አዲስ አበባ ነው። ድሬዳዋ፣ ሐረር እና ጅማ የመሳሰሉት ቦታዎች ሁኔታው ይለያል። አዲስ አበባ ግን ቤተሰቦቻቸው ጫትን እንደ ባህል የሚያዩ ከሆኑ ልጆቹም ይቅማሉ። ለማንኛውም አብረውኝ ይሰሩ የነበሩ ልጆች አንዳቸውም አይቅሙም ነበር። ቢያንስ ሲቅሙ አላየውም። የሚቅሙ የእኛ ልጆች በግላቸው ለንባብ ብቻ ይጠቀሙበት እንደነበር ነግረውኛል። በኮሚቴ ስብሰባና ውይይት ላይ ግን እንቅም ነበር ያሉ ልጆች አላጋጠሙኝም። ጫት መቃም ቢኖርም በአዲስ አበባ የኢህአፓ ልጆች መለያ ግን አልነበረም። ታዲያ ጫት መቃም መቼ ነው የተስፋፋው? እንደው ጥሩ አስታወስከኝ። አንድ በጫት ላይ ጥናቱን ያደረገ ጓደኛዬ ባንደኛው ንኡሰሮየሱ ላይ የይሃፓ ዘመንና ጫትና አያይዞ ሲጽፍ ቃለ መጠይቅ አድርጎልኝ ነበር። በኔ ግምት በአዲስ አበባ ጫት መስፋፋት የጀመረው ይሃፓ ከጠፋ በኋላ ነው ብየዋለሁ። በተለይ ወጣቶችን ለወታደርነት ማፈት ሲጀመር ወጣቶች ቤታቸው ተደብቀው የመዋል አስማምያ መጡ። የሚጠጡ ልጆች እንደ ቦዘኔ ስለሚቆጠሩ ለጦር ሜዳ አፈሳ ኢላማ ነበሩ። ስለዚህ እቤት ይውላሉ። ከዚህ ጋር ተያይዞ ጫት እየተስፋፋ ሳይመጣ አይቀርም የሚል ግምት አለኝ። የቃመ ተጠቀመ ያልቃመ ተለቀመ ይባል የነበረው ይሃፓ በተሸነፈ ማግስት የወታደር ምልመላና አፈሳ ሲጦፍ ነው። የሚቀሙት በቤት ውስጥ ስለሚውሉ የማይቀሙት ደግሞ በየጎዳናው ላይ ስለሚገኙ ማለት ነው። ለማንኛውም ጥናት የሚፈልግ ጉዳይ ነው። በመሰለኝ የሚመለስ ጥያቄ አይደለም። ለጓደኛዬ የመለስኩለትን ግን አሁን ያልኩህን ነው። ወደ ጉዳያችን እንግባ። አንተ እንደሆንክ ጌታዬ፣ እኔ እንደሆንኩ ምን ጨርሰው እንጂ ወሬኛ ወሬኛ ነህ። እናልህ አከባቢ ከተላለፍኩ በኋላ መጀመሪያ የተገናኘሁት የወሎ ሰፈሩና የዩኒቨርሲቲ ተማሪው አባይነህን፣ የደምረው ሱቁን ጌታቸውን፣ የፍላሚንጎውን አበበን ነበር። ሁላችንም የአካባቢያችን የወጣት ክንፍ መዋቅር በመዘርጋት ተካፍለናል። ከታች ደግሞ የኦሊምፒያውን ሰለሞን ኤ አይነት ጎበዝ ልጆች ነበሩን። ትንሽ ቆይተን ጸሐፊያችን በሌላ ልጅ ተተካ። አቤ ነበር፣ ዩኒቨርሲቲ ተማሪ ነበር። ከኔ በፊት ድርጅቱን የተቀላቀለ ይመስለኛል። ከሁሉም ጋር ስንሰራ መዋቅሩ ከሞላ ጎደል እየተመሰረተ ነበር። ያም ሆኖ ብዙ ወጣቶችን መመልመል የሚያስፈልገን ወቅት ነበር። በዚህ ጊዜ ሰዎችን አስጠንቶና አባል ማድረግ አንዱና ትልቁ ፈተና፣ ሁለት በአባልነት የማይተዋወቁ የኢህአፓ ልጆች ተመሳሳይ ሰዎችን በመቅረብ የጥናት ቡድን ሲመሰርቱ ነው። ይህ ሁኔታ ከሶስት ጊዜ በላይ አጋጥሞኛል። አጋጣሚው ጊዜን ያባከነ ከመሆኑም በላይ አላስፈላጊ የሆነ የአባላት ትውውቅ መበላላት የምንለው ፈጥሯል። ለዚህ ምሳሌ የሚሆነኝ ቅድም ከነገርኩ ከጌታቸው ጋር ነው። አብረን ከመስራታችን በፊት ሁለታችንም በአንድ የጥናት ክበብ ውስጥ ተገናኝተናል። የጓደኛዬ ጓደኛ ስለነበር ቀደም ብለን እንተዋወቃለን። በዚህ የተነሳም አራት ሆነን ጥናት ለመጀመር አስበን ነበር። ጌታቸው እኔንና የቅርብ ጓደኛውን ለማጥመድ እኛ ሰፈር ወጣ ገባ ይላል። እኔ ደግሞ ሁለቱንም ለመመልመል አቅጃለሁ። ጥናቱን ገና ሳንጀምር የዴሞክራሲያን የህቡ እትሞችና ሌሎች ጽሑፎችን ሁለታችንም እናመጣ ነበር። ብዙ ሳንቆይ እኔና ጌታቸው እርስ በርስ ተነቃቃን። ሳንነጋገርም አባል መሆናችንን ተዋወቅ። ወዲያው የጥናት ክበቡን ሳንጀምር ምክንያት ፈልገን በትነነው ተለያየን። ከወራት በኋላ በሪጅኑ አብሮኝ የሚሰራ ሰው እንድንገናኝ ኮድ ሰጥቶኝ ነበር። በተባለው ቦታና ሰዓት ሲሄድ ጌታቸው ሆኖ አገኘሁት። የተወሰኑ ወራት አብረን ከሰራን በኋላ እሱ ወደ ሌላ ኮሚቴ ተዛወረ። ከብዙ ጊዜ በኋላ ጌታቸው በመንግስት በብርቱ የሚታደን ልጅ ስለሆነ ወደ አሲምባ እንዲሄድ ተደረገ። ጌታቸው የጎንደሩ ይሃፓ ሲበተን ኢሂዴን የሚባለውን ድርጅት ከመሰረቱት አንዱ ሆነ። ከዚያም በኢህአዴግነት አዲስ አበባ በመግባት ጠቅላይ ሚኒስትር ከሆነ በኋላ በሙስና ሰበብ ታስሮ የተፈታው ነው። ታምራት ላይኔ ማለት ነው? አዎ፣ እውነተኛ ስሙ ጌታቸው ማሞ ነው። ታምራት ላይኔ የበረሃ ስሙ ነው። አዲስ አበባ ከገቡ በኋላ አልተገናኛችሁም? በጭራሽ ከቴሌቪዥን ውጭ አይቼው አላውቅም። መዋቅር ከማደራጀት ሌላ ምስጢራዊ አሰራራችሁ ምን ይመስላል? እያንዳንዱ ኮሚቴ ከበላይ አካላት ጋር የሚያገናኝ አንድ ጸሐፊ ይኖረዋል። ጸሐፊው ከማን ጋር እንደሚገናኝ አብረው ያሉት አባላት በፍጹም አያውቁም። ጸሐፊውም እንዲሁ በበታችኛው መዋቅር ተወክለው የሚመጡት ልጆች እነማንን አግኝተው እንደሚመጡ አያውቅም። የሚያውቅበትም መንገድ የለም። በዛው ኮሚቴ ውስጥ ያሉት ሶስት አራት አባላት መካከልም ተመሳሳይ ነው። ማን ማንን አግኝቶ እንደሚመጣ ይተዋወቅም። ያሰራር ከታች እስከ ላይ ድረስ ባለው መዋቅር ውስጥ ተመሳሳይ ነው። ሁሉም በኮድ ስሙ ነው የሚታወቀው። ጻፊያችንን ጨምሮ ማናችንም ያንደኛችንን ስምም ሆነ የመኖሪያ ቤታችንን አናውቅም። ድርጅቱ ውስጥ ከመግባቴ በፊት ባንድ ወይም በሌላ መንገድ ከማውቃቸው ልጆች በስተቀር ስምና ቤታቸውን የማውቀው የሁለት ልጆችን ብቻ ነበር። ያውም በስራ ጉዳይ አማራጭ ስላልነበረን በተጓዳኝ ኮሚቴዎች ስር አብሬ የሰራኋቸው በርካታ ልጆች አይደለም ቤቴን አቅጣጫውን እንኳ አያውቁም። ይህ አባሰራር ሚስጥራዊነቱ ለደርግ ብቻ ሳይሆን ለእኛም ለአባላቱም ጭምር ነበር። አንድ አባል ሌላው ልጅ ለምሳሌ ጸሐፊው ከማን ጋር እንደሚገናኝ ለማወቅ አይፈልግም። የማወቅ ሙከራ ካደረገ ግን ሌላ ነገር ነው ማለት ነው። በሰላይነት ያስጠረጥራል። ይህ የዲሲፕሊን ጉድለት ከተፈጸመ በኢህአፓ ቤት ትልቁ ኃጢአት ነው። አንድ በየትኛውም እርከን ላይ ያለ አባል ጸሐፊው ከሌላ ልጆች ጋር ሆኖ ሲሄድ ካጋጠመው አጠገቡ ከመድረሱ በፊት ወደ ተቃራኒ መንገድ ተሻግሮ መሄድ አለበት። ካልቻለም አንገቱን ደፍቶ ወይም ወደ ሌላ አቅጣጫ እያየ ማለፍ መደበኛ አሰራር ነው። ሰላምታ መስጠት ጓደኛዬ ነው ተዋውቀው ብሎ ነገር የለም። በካፌም ሆነ ቡና ቤት ውስጥ ስንገባ በአባልነት የምናውቀው የምናቃቸው ልጆች ቁጭ ብለው ካገኘን ተመልሶ መውጣት ግድ ነው። ይህ ያልተጻፈ የኢህአፓ ህግ ነው። አውራ ጎዳና የሚሰራው የአጎቱን ልጅ ፈቃድን ለማግኘት አልፎ አልፎ እሱ የሚያዘወትርበት ሰንጋ ተራ አረንጓዴ ቡና ቤት እሄድ ነበር። እኔም ሄደው በዛ ሳልፍ እሱን ሰላም ልል ነው። ታዲያ የማውቃቸው የኛ ልጆች ድንገት ከመጡ በፍጥነት ተመልሰው ይወጣሉ። እሱንም ሆነ አብረውን የሚቀመጡትን ጓደኞችን ጨምሮ የኛ ሰዎች እየመሰሏቸው ጥለው ይወጣሉ። የአባዛር የሚገርም ነው። ይህን የመሰለ ሚስጥራዊ መዋቅር እንዴት ሊፈርስ እንደቻለ ማሰብ ይከብዳል። ለማንኛውም መድረሳችንን እንዳንስ የድርጅታችሁን ዕቃ ወረቀትና የመሳሰሉትን እንዴትና የት ነው የምታስቀምጡት? የግል ጥንቃቄ ማድረግን በተመለከተ የሁላችንም በጣም ተመሳሳይ ነው። በደርግ እጅ መውደቅ በአብዛኛው ከቁጥጥር ውጭ ቢሆንም አባላት በራሳቸው ቀላል ስህተት ለአደጋ ሊጋለጡ እንደሚችሉ እናውቃለን። ስለዚህ ስራችንን በከፍተኛ ጥንቃቄ መስራት፣ እቃዎቻችንን ደግሞ በጥንቃቄ ቤተሰብ በማይደርስበት ቦታ ማስቀመጥ እንዳለብን ባይነገረንም እናውቃለን። በዚህ መሰረት የድርጅቱን ጋዜጦችና ዶሴዎች የምናስቀምጥበት ምስጢራዊ ስፍራ ይኖረናል። የኔን ለምሳሌ ልንገርህ። ብዙ ካሰብኩ በኋላ ነው የውሻ ቤታችንን የመረጥኩት። ቦቢ ኃይለኛ ስለሆነ አጠገቡ የሚደርስ የለም። ስለዚህ ቤቱን እቃ ማስቀመጥ እንዲያስችለኝ አድርጌ እንደገና ሰራሁት። የውሻ ቤቱ ጣሪያ በአሞራ ክንፍ የተሰራ ቆርቆሮ ነው። በውስጥ በኩል የጣሪያ ቅርጽ ተከትዬ በሌላ ቆርቆሮ ኮርኒስ ሰራሁለት። በተጨማሪ የውሻ ቤቱ ግድግዳ በጣውላ የተሰራ ስለነበር በተመሳሳይ ጣውላ መጠነኛ ክፍተት በመተው ድርቤ ገጠምኩት። ድርብ ጣራና ድርብ ግድግዳ መሆኑ በፍጹም አያስታውቅም። እቃ ማስቀመጥ ስፈልግ ሁለቱንም የምከፍተው በተለያየ አቅጣጫ በመተዋቸው በተቆለመሙ ሚስማሮች ነበር። ሁል ጊዜ ማታም ሆነ ቀን እቤት ስገባ የድርጅቱን ንብረቶች ከገንዘብ በስተቀር የማስቀምጠው እዛው ነበር። ጠዋት ስወጣም እንዲሁ ከዚያው ጥቼ ነበር የሚሄደው። እቃ ማስቀመጥ ብቻ ሳይሆን ከቤቴ ስወጣም ሆነ ወደ ቤቴ ስገባ የምጠቀምባቸው መንገዶችንና ሰዓቶችንም እቀያየር ነበር። አጋጣሚ ሆኖ የኛ ቤት የሚገኘው ወደ ተለያዩ አቅጣጫዎች በሚወስድ አማካይ ቦታ ላይ ነበር። ቤታችን ከኦሎምፒያ ወደ ውስጥ ከሚወስዱት የሰፈር መንገዶች ገባ ብሎ ነው። ያኔ የመሰረተ ክርስቶስ ቤተክርስቲያን፣ አሁን የአብዮት እርምጃ የመጀመሪያ ደረጃ ትምህርት ቤት ትንሽ አለፍ ብሎ ይህ የቤታችን አቅጣጫ ለኔ ግሩም የሆነ ስትራቴጂክ አካባቢ ነበር። ወደ ተለያዩ አቅጣጫዎች እንደሚያንጸባርቅ ኮከብ ሆኖ የኛም ቤት ወደ ተለያዩ አካባቢዎች የሚያወጣኝ መንገዶች ነበሩት። በአጠቃላይ ወደ ዋናው የቦሌ መንገድ ፋምስ የተለያዩ አቅጣጫዎች ያስወጣኛል። ከጀርባ ደግሞ ወደ ባምቢስና ወደ ኡራኤል አካባቢ የሚያወጡ ሁለት መንገዶች ነበሩ። ወደ ቤቴ የምገባውም ሆነ የምወጣው በእነዚህ የተለያዩ ሰባት አቅጣጫዎች ስለነበር በወጣሁበት አልገባም በገባሁበትም አልወጣም። እኔ እንደመያዝ ቀላል ቢሆንም ከቤቴ መቼ ወጥቼ መቼ እንደምገባ ቤት ገብቼ ቤት እንደምወጣ ለሚፈልግ ሰው በቀላሉ ሊገባው አይችልም ነበር። ይሄ የኔ ዘዴ ብቻ አልነበረም። በተለይ ቤታቸው እንደኔ ወደ ውስጥ ገባ ያለ ልጆች ቢያንስ ሁለት እና ሶስት መውጫ መግቢያ መንገዶች የነበሯቸው ይመስለኛል። ወረቀት እንዴት ነው የምትበትኑት? አንተስ አልበተንክም? በ1968 ዓመተ ምህረት መጀመሪያ ወራት እስከ ሚያዚያ በሪጅን ውስጥ የነበረው የአባላት ቁጥር የተወሰነ ስለነበረና አካባቢውም ሰፊ ስለሆነ እንቅስቃሴያችን ሙሉ በሙሉ አርኪ አልነበረም። ያም ሆኖ በዚያው ዓመት 3 ጊዜ ያህል በተወሰኑ አባላት አማካይነት ወረቀት በትነናል። እኔም በዚሁ ተልእኮ ባንዱ ላይ ተሳትፌያለሁ። በሌሎቹ ላይ ግን መበተን ላይ ባልሳተፍም እኔ የነበርኩበት ኮሚቴ ስራውን አስተባብሯል። አሁን በቅርቡ ግን ሰለሞን ኤ ከሱ ጋር እጅግ በጣም የተሳካ ወረቀት እንደበተነን አስታወሰኝ። በሚገርም ሁኔታ ምንም ላስታውሰው አልቻልኩም። የሰው ልጅ ጭንቅላት የሚገርም ነው። የተወሰነውን ትዝታ አፍንጫ ስር ያስቀምጥልሃል፣ ሌላው ደግሞ የት እንደሚያስቀምጠው አላውቅም። በዚህ ላይ የምታውቀው ነገር አለ? ምንም የማውቀው ነገር የለም። አንተም ብሎ መምህር፣ ጥያቄ ለሚጠይቅ ሰው እንዲህ ነው የሚመለሰው። እናንድህ በሰብ ዞናችን በተካሄደው የመጀመሪያው የወረቀት ብተናና የግድግዳ ላይ ጽሑፎች ቅስቀሳ ብቻዬን 3 ቀበሌዎች ሸፍኛለሁ። ቀበሌ 27 ከኦሊምፒያ እስከ ፒኮክ፣ ቀበሌ 18 ከኦሊምፒያ እስከ ባምቢስ ድንበር እና ቀበሌ 07 ከኦሊምፒያ ትንሽ አለፍ ብሎ እስከ ባምቢስ መዳረሻ። ትንሽ ዘርዘር አርገህ ንገረኝ ስለው እምርት ያምፓ የሆንኩበትን ላጫውትህ አለና እንዲህ ተረከልኝ። ያን ቀን ወረቀት መበተን የመጀመሪያ ጊዜ ስለነበር በመጠኑም ቢሆን ፍርሃት ተሰምቶኛል። የሚያውቀኝ ሰው እንዳይለየኝ የአንገት ሻርፕ ኮፍያና ከለበስኩት ረጅም ጊዜ የሆነውን አንድ ጃኬት አዘጋጅቻለሁ። ስራው የሚሰራው ከመንጋቱ በፊት ስለሆነ የዋዜማው ዕለት በጠዋት ለመነሳት በጊዜ ተኛው። ምን እንደቀሰቀሰኝ ሳላውቅ ቶሎ ነቃው። ከዚያ በኋላ እንቅልፍ ሊወስደኝ አልቻለም። እዛው እየተገላበጥኩ 11 ሰዓት ሳይሞላ ከቤቴ ለመውጣት ተዘጋጀው። እናቴ ከመኝታ ቤቷ እየወጣች በዚህ ሌሊት የት ነው አለችኝ። ቤተ ክርስቲያን። እናቴ የማታውቀኝ ይመስል ጠጋ ብላ አይታኝ ቤተ ክርስቲያን አለችና ሳቋን ለቀቀችው። የኔም ሳቅ መጣ፣ ግን እንደምንም ብዬ ሳቄን ዋጥኩት። ከዚያስ ምን አሉ? ጎሽኔ ልጅ ሂድ፣ ብቻህን መንግሥተ ሰማያት እንዳትገባ እኔንም እንዳትረሳኝ ጸልይልኝ አደራ አደራህን አይነት ነገር አትለኝም መሰለ። በጣም የሚያስቀው ከንግግሯ ይልቅ አስተያየቷ ነበር። ድምፅ ባላሰማም ሆዴ በሳቅ እየተርገፈገፈ የሩጫ ያህል አፈትልኬ ከቤት ወጣው። የእናቴ ቀልድ ፍርሃት ፍርሃት ያለውን ሰውነቴን ሳያስታታልኝ አልቀረም። ወረቀት መበተን የጀመርኩት ከኛ ቤት ደጃፍ ጀምሬ ነው። ከዚያም የዘመዶችንና የጎረቤቶችን አካባቢ ካደረስኩ በኋላ ቀበሌ 27 ወደሚባለው አቅጣጫ ሄድኩ። አንድ ቅያስ ላይ ከምሲ የሚባለው የመንደራችን የድር ጥሩምባ ነፊ ከሄድ መጣ ሳለው ጥሩምባውን እየነፋ እፊቴ ድቅን አለ። በደንብ ስለምንተዋወቅ ጊዜ ሳልሰጠው እሱ በተጠፈበት ቁርባ በመሄድ ከጅታው ተሰወርኩ። አይኔ በኮፍያ እንጨኛ ፍደግሞ በሻርፕ ስለተሸፈነ ሊለየኝ የሚችልበት መንገድ እንደማይኖር ወዲያው አልተገለጸልኝም እንጂ አቅጣጫዬን የምቀይርበት ምክንያት አልነበረም። ያም ሆኖ በዛው መንገድ እየተጓዝኩ በቀበሌ 27 ውስጥ ለውስጥ ያሉትን መንገዶች ሁሉ አዳረስኩ። ወረቀቶቹን እየበተንኩ የተመቸኝ አጥር ላይም እየጻፍኩ ማለት ነው። ከዚያም ቦሌ ማተሚያ ቤት ፊት ለፊት ዋናው መንገድ ላይ ወጣሁ። ቀጥዬ ወደ መስቀል አደባባይ ወረቀቴን እያንጠባጠብኩ ሁለት አጥር ላይ ደግሞ መፈክሬን ጽፌ ኦሊምፒያ በራፍ ደረስኩ። መስሪያ ቤቱ ግድግዳ ላይ ለመጻፍ ፈልጌ ነበር። የጥበቃው ሰራተኛ እየተንጎራደደ ስለነበር ሳይመቸኝ ቀረ። ወደ ባምቢስ የሚወስደውን መንገድ ይዤ ወረድኩና አንድ የቆርቆሮ አጥር ላይ መፈክር ጽፌ የቀበሌያችን ጽሕፈት ቤት ደረስኩ። በሩ ተዘግቶ ጭር ብሏል። ጥበቃዎች ዘጋግተው ሳይተኙ አልቀረም። የቀበሌው በር ላይ ለመጻፍ ቀድሜ አስቤ ስለነበር በእርጋታ አካባቢዬን ቃኘው። የቀለሙን ክዳን በመክፈት ላይ እያለሁ ቀበሌው ግቢ ውስጥ አንድ ሰው የሳል ድምፅ አሰማ። ምናልባት በበሩና በማዕዘኑ መሃል ባለው ክፍተት ሰው መኖሩ ሳይታየው አልቀረም። ያሳሳሉ የድምፅ ቃና አለው ለማለት ነበር። አራት የሚሆኑ ወረቀቶች በሩ ላይ ጣልኩና በፍጥነት ቁልቁል ወረድኩ። በእቅዴ መሰረት በስተቀኝ የነበሩትን የውስጥ ለውስጥ መንገዶች ወደ ውስጥ ገባ እያልኩ እየበተንኩ የተመቸ ግድግዳና አጥር ሳገኝም ይሃፓ እያልኩ በቀለም በመጻፍ አዳረስኩ። ከዚያም የባምቢስን ወንዝ ተሻግሬ ያኔ በእንጨት የተሰራ ለእግረኛ ብቻ የሚያገለግል ድልድይ ነበር አጼ ቴዎድሮስ ትምህርት ቤት በር ላይ ደረስኩ። ክልሉ የከፍተኛ 15ቶች ነበር። እኔም ግን ማን ያቆመኝ? ለማንኛውም ጥበቃዎች አልነበሩም። እየነጋ ስለሆነ የተኙ ይመስላል። የትምህርት ቤቱን ዋና በር በጣም ተረጋግቼ በቀይ ቀለም መፈክር አሳመርኩት። ከዚያ ተመለስኩና ሶስተኛውን ቀበሌ ለማዳረስ ወደ ግሪክ ክለብ አቀናሁ። የቻልኩትን ያህል ባገኘሁት ግድግዳ ላይ እየጻፍኩ መንገዱን በሚበተኑ ወረቀቶች አሸበረኩት። ቀለም ያስኩበት ትንሽ ጣሳና ብሩሽ ወዲያ ጥዬ አሁን የኦሮሚያ ቢሮ በሆነው በኩል ዋናው የቦሌ መንገድ ላይ ወጣሁ። እጄ ላይ የቀሩት የሚበተኑ ወረቀቶች ብዙ ነበሩ። እነሱን እያንጠባጠብኩ መስቀል አደባባይ ደረስኩ። ከዚያም ወደ ባምቢስ ተጥፌ ያኔ ፖይንት 4 የሚባለው መታጠፊያ ላይ ባለው ድልድይ ድረስ በጥንቃቄ በትኜ ጨረስኩ። ቀደም ብዬ ያቀድኩት ስራዬን ከጨረስኩ በኋላ ወደ ቤቴ መመለስ ነበር። የእናቴን የማይፈለግ ጥርጣሬ ለማስወገድ ትንሽ ለመቆየት ወደ መስቀል አደባባይ ተመለስኩና እስጢፋኖስ ቤተክርስቲያን ውስጥ ገባሁ። እናቴ ለኔም ጸልይልኝ ያለችኝ ትዝ አለኝና እንደ መሳቅ አደረገኝ። ለሷም ለራሴም ሳልጸልይ ፊቴን ወደ መስቀል አደባባይ አዙሬ ኩርምት ብዬ ተቀመጥኩ። ብርዱ እየጠበሰኝ ለሌሎች ጓደኞቼ ማሰብ ጀመርኩ። 12 ሰዓት ተኩል ሲሆን ቤተክርስቲያኑ በሰዎች ተሞላ። እግረኞችና መኪናዎች ከአስፋልቱ ላይ በብዛት መታየት ጀመሩ። ኮፍያዬንና የአንገት ሻርፌን ጠቅርዬ ጃኬት ኮቴ ውስጥ ወሽቄ ወደ ቀጠሮዬ ሄድኩ። ከአስር የሚበልጡ ቀበሌዎች ውስጥ በተሳካ ሁኔታ መጠናቀቁን ሰማሁ።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
Thank you.